ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። የሁድ ምሽት የካቲት 5/2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። እንደገናም መሰናዶውን በመምራት ኤልያስ አስማረ በቅንብሩ አሉላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ የምናመሽ ይሆናል። ዛሬም እንደተለመደው በሳምንት ውስጥ ከተደመጡትን ቅሮቻችን ማከል ተደግሞ ቢሰሙ መልካም ናቸው ያልናቸው ነው መራርጠን ይዘን የመጣነው። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱት ወደ 900 ሺህ የሚጠጉ ኢትዮጵያውያን ተማሪዎች መካከል ከ50 ከመቶ በላይ አማካይ ውጤት ያስመዘገቡት 3.3 በመቶ ብቻ መሆናቸው ሲያነጋግር ሰንብቷል። በአንጻሩ ደግሞ አንዳንድ ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ በከፍተኛ ትምህርት እንዲያልፉ ማድረግ አስችሏል። የደሴው ይሁኔ ወልዱ ልዩ አዳሪ ትምህርት ቤት በዚህ ረገድ ከሚጠቀሱት መካከል አንዱ ነው። ከተማሪዎቹ መካከል በሀገር አቀፍ ደረጃ ከፍተኛ ውጤት በማምጣት አንደኛ የሆነው ሚኪያስ አዳነ ይገኝበታል። 666 ነጥብ አምጥቷል። መስፍን አድራጌ ከተማሪውና ከትምህርት ቤቱ አስተዳደር ጋር ያደረገው ቆይታ በመቀጠል ይቀርባል።
በአማራ ክልል የመጀመሪያ የሆነውና በደሴ ከተማ የሚገኘው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት በ8ኛ ክፍል ብሔራዊ ፈተና የተሻለ ውጤት ያላቸውና የመግቢያ ፈተናውን ማለፍ የቻሉ ተማሪዎችን በአዳሪ ትምህርት ቤት አቅፎ ማስተማር ከጀመረ 4 ዓመት ሆኖታል። ትምህርት ቤቱ በ118 ተማሪዎች የጀመረውን የቀበላ አቅም ወደ 300 ከማሳደግ ባለፈ ዘንድሮ ለመጀመሪያ ጊዜ ለ12ኛ ክፍል መልቀቂያ ብሔራዊ ፈተና ያስቀመጣቸውን ተማሪዎች ሙሉ በሙሉ ለዩኒቨርሲቲ በማሳለፍ ጅማሬውን በስኬት አሟጭቷል። የትምህርት ቤቱ ርዕሰ መምህር በለጠ ኃይሌ
የዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ውጤት ትምህርት ቤቱ ለመጀመሪያ ጊዜ ነው 12ኛ ክፍልን ያስፈተነው። 68 ተማሪዎች አስፈትኗል። ከ68ቱ ተማሪዎች ውስጥ 25ቱ ተማሪ 600 እና በላይ፣ 40ው ተማሪ 500 እና በላይ፣ 3ቱ ተማሪዎች ደግሞ 450 እና በላይ አምጥተዋል። ሁሉም ተማሪዎቻችን 100% ወደ ዩኒቨርሲቲ ይገባሉ። ትምህርት ቤቱ በአጠቃላይ ውጤቱም አንደኛ ነው። አንድ ትምህርት ቤት 25 ተማሪ 600 ያመጣ ያለ እና በክልል ደረጃም 70 ናቸው 25ቱ እዚህ ትምህርት ቤት።
ለስኬቱ 3 መሰረታዊ ነጥቦችን ያነሳሉ ርዕሰ መምህሩ።
የመጀመሪያው የመምህራኖች ብቃት ነው። ሁለተኛው ደግሞ የተማሪዎቹ ብቃት ነው። ተማሪዎቹም ቢሆን በጥሩ ውጤት ያላቸው ናቸው ተመልምለው የገቡት። ጥሩ ውጤት ያላቸው ተመልምለው ቢገቡም የመምህራኖቻቸው ብቃት ተነሳሽነታቸውን ጨምሮታል። በሶስተኛ ደረጃ የትምህርት ቤቱ አመራር ለትምህርቱ ስራ ብቻ ነው ትኩረት ሰጥቶ የሚሰራ።
የትምህርት ቤቱን ስኬት የበለጠ ካደመቁት ተማሪዎች በሀገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ተማሪ ሚኪያስ አዳነ አንዱ ነው። 666 ነጥብ በማስመዝገብ በ1997 ዓ.ም በደቡብ ወሎ ዞን የደላንታ ወረዳ ከተማ በሆነችው ወገል ጤና ነው የተወለደው ሚኪያስ። ለትምህርት የተለየ ፍቅር ያለው ታዳጊው ሚኪያስ ካጸደ ህፃናት ጀምሮ 8ኛ ክፍል እስኪደርስ ለውጤት አዲስ አይደለም። ቀዳሚነቱንም የሚገዳደረው እምብዛም አልነበረም።
ከ1-4 የነበረ የጥሩ ስኮር ነበረ። ከ5-8ም እንደዛው። ሚኒስትሪ ላይ 92 አምጥቼ ወደ ደሴ ልዩ አዳሪ ትምህርት ቤት ገባሁኝ። እዛ ለ4 ዓመት ትምህርቴን ተከታተልኩኝ። አሁን ከጥቂት ወራት በፊት ተመወሰድኩኝ ማለት ነው።
የተሻለ ውጤት አስመዝግቦ አዳሪ ትምህርት ቤቱን የተቀላቀለው ሚኪያስ የተሻለ ውጤት በማስመዝገብ ወደ ሌላ የህይወት ምዕራፍ ተሸጋግሯል። ከሌሎች የተለየ ነገር የለኝም የሚለው ሚኪያስ ለውጤታማነት ግን የአቅሙን ያህል እንደጣረ ይናገራል።
ትምህርት ላይ አብዛኛው ጊዜ ያው ሀርድ ወርክ ነው። ምን ውጤት የምታመጣው ጠንክረህ ስትሰራ ብቻ ነው። አንዳንዴ ሲስተማቲክ ትሆናለህ። ብዙ የምከተላቸው ሜቶዶች አሉ። ቢሆንም ጠንክረህ መስራት ከቻል እንደኔ መሆንም ትችላለህ ብዬ ነው።
የወገል ጤና ሁለተኛ ደረጃና መሰናዶ ትምህርት ቤት መምህር የሆኑት ወላጅ አባቱ አዳነ እውነቱ ልጃቸው በፈተና የማይደናገጥ ያሰበውን ለማሳካት ምቹ ያልሆኑ አጋጣሚዎች ቢፈታተኑት እንኳ የራሱን መንገድ የሚከተል ነው ይሉታል። ለስኬታማነት በተለይ የሰሜኑ ጦርነት ከስነ ልቦና አለመረጋጋት እስከ አካል መጎሳቆል ከአካባቢ ርቀው እስከ መፈናቀል ያደረሳቸው መሆኑን አስታውሰው ልጃቸው በለጋ እድሜው ያጋጠመውን ችግር በፈተና ውጤቱ ድል ነስቶታል ብለዋል። የህወሓት ኃይሎች ወገል ጤናን ሲቆጣጠሩ መላ ቤተሰቡ ወደ ደሴ ተፈናቀለ። ከአንድ ዓመት በፊት
ደሴ አንድ ወር እንትን አለ ተቀመጠ። እንደዚህ ሲሆን ግን የያዘውን የሪፈረንስ ማቴሪያል ይዞ ነበር። የትምህርት ቤት ቴክስቶችና ሪፈረንስ ሙሉውም ማለት ነው። እንደ ስንቅ ምግብ ከመያዝ ይልቅ እሱን ነበር ይዞ የሚጓዝ ነበር። ይዞ መጣ። እዚህ አንድ ወር ከቆየ በኋላ በአጋጣሚ ጠላት ገባ። በእግር ወደ ኮምቦልቻ ሀርቡ እዛ አጣየ ላይ እንደገና ጦርነት እንትን አለ። ወደ አዲስ አበባ ልንሄድ አሁንም በመኮይ ብለን ወደ ደል ተራራ ወጣን። እሱን ውጣ ውረድ መጽሐፉን ተሸክሞ ነበር። እኔ የሚገርመው ነገር ሰው እየሞተ እያየህ ያን ያህል ተስፋ በቆረክበት ጊዜ መጽሐፍ ተሸክሞ መንቀሳቀሱ ምን ያህል አላማ እንዳለውና ይሄ ያልፋል ነገ ብሩህ ቀን ይመጣል ብሎ የሚያስብ በመሆኑ የዚህ ወዴ ባህር ዳር የተወሰነ አንድ ወር ቆየ። ተመልሶ መጣ። ታሳስ አካባቢ ላይ ነው የተጀመረው ትምህርት። ያው ዘግይቶ ማለት ነው። ጥሩ ታሳስ አልተጀመረ ጥሩ አካባቢ ያው ክረምቱ ላይ ባለው ሙሉ ጊዜውን ተጠቅሞ አነበበ።
የሰሜኑ ጦርነት አንዴ ሲያባራ አንዴ ሲያገረሽ ዓለም አቀፉ የኮቪድ ወረርሽኝ የጤና ስጋት ሆኖ ሲመጣ የሱንና የጓደኞቹን ትኩረት ከማወክ ባለፈ አንዳንዴም ተስፋ የሚያስቆርጥ ስሜት ይሰማቸው እንደነበር ያስታውሳል።
ከ11ኛ ክፍል ጀምሮ ላይክ ሴትላ አላረኩ ነበር። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመርነው። የአመቱ አጋማሽ ጋር ሰኔ ላይ የሁለት ሴሚስተር ትምህርት በ3 ወር ውስጥ ጨርሰን ሞዴል አለ በዛ ላይ ደግሞ ማትሪክ ደግሞ ከሁለት ወር ክረምት ብቻ ነው የተሰጠን። በዛ ጊዜ ውስጥ እኔ ነው እንትን ማድረግ የቻልኩት። ትንሽ በጣም ጣና ነበረ። ምንም ተወጥቷል።
ዛሬ ላይ ቆሞ የትናንቱን ፈተና ሲያስታውስ ነገም ፈታኝ ጉዞዎችን በትጋት እንዲወጣ ስንቅ ሆኖታል። በተለይ ደግሞ የትምህርት ቤቱ አጋርነት መሰረታዊ የሚባሉ አቅርቦቶችና አደረጃጀቶች ባልተሟሉበት ትምህርት ቤት ተምረው የተሻለ ውጤት ያስመዘገቡት ጓደኞቿን በአድናቆት የምታነሳውና ከሰሜን ሸዋ ዞን ሸዋሮቢት ከተማ የ8ኛ ክፍል ብሔራዊ ፈተናን 92 ከማምጣት ባለፈ የተሰጣትን የመግቢያ ፈተና በብቃት በመወጣት አዳሪ ትምህርት ቤቱን የተቀላቀለችው በእምነት በላይሆን የ12ኛ ክፍል ተማሪ ነች። የጓደኞቿ ስኬት እሷንም ለተሻለ ስራ እንድትነሳሳ የሞራል ብርታት እንደሆናት ተናግራለች።
በእውነቱ እኔ እንደዚህ ከፍተኛ ውጤት ይሰራል ብዬ አልጠበቅኩም። ማለት ተማሪዎች ጎበዝ ተማሪዎች እንዳለ እናውቃለን፣ ግን ትምህርት ቤቱ ላይ ያለውን ሁኔታ ስንመለከት በቃ በማይመች ሁኔታ ነው። ማንም ሰው መጥቶ ቢያይ የሚመች ሁኔታ የለም። ኢቨን በቃ ብዙ ችግር አለና በዚህ ችግር ውስጥ ይሄን ያለ ውጤት መሰራቱ ውጤት ጥሩ ውጤት እንደሚሰራ ይገመታል፣ ግን በዚህ ልክ ከሀገሪቱ ይሰቀላል ተብሎ አይጠበቅም። በጣም ደስ ብሎኛል። በቃ እኔ በትምህርት ቤት ኮርቻለሁ። ለቀጣይ ደግሞ ከዚህ የተሻለ እንደሚሰራ ነው በቃ የጠበኩት እና በቃ ከፍተኛ ውጤት። አብዛኞቹ ተማሪዎች ከ500 በላይ ነው አመጡት። ከ500 በታች እንደውም 2 ተማሪ 3 ተማሪ ነው አምጥቷል ራሱ የተባለውና በቃ በጣም ደስ ብሎኛል። ውጤቱን ከሰማሁ በኋላ በቃ ይሄን ደረጃ ማስቀጠል እንዳለብን ነው ያመንኩት። ድሮ ከነበረኝ መነሳሳት በተሻለ ሁኔታ አሁን በሀገሪቱ ከፍተኛ ውጤት ተሰርቷል። በክልሉም በጣም ጥሩ የሚባል ውጤት ተሰርቷል። ስለዚህ በዚህ ሁኔታ እንድንቀጥል ቀጣይ አመት ይህን ደረጃችንን ማስነጠቅ የለብንም ብዬ ነው የማምነው። ምሰራውም ደግሞ ያን ለማስቀጠል ነው።
የትምህርት ቤቱ ምክትል ርዕሰ መምህርም በተማሪዎች የሚነሳውን የውስጥ አደረጃጀት ችግር ይስማሙበታል። ትምህርት ቤቱ ተማሪዎችን አስተምሮ ለውጤት እያበቃ ያለው በተሟላ ግብአት እንዳልሆነ በማስታወስ
ብዙ የፋሲሊቲ ጉድለቶች አሉብን። በተለይ ከዚህ ከጦርነቱ ጋር ተያይዞ ወደ 26 ሚሊዮን እና ከዛ በላይ የሚሆን ንብረቶች ናቸው ይወደሙብን። ይሄን ችግር በሙሉ ተቋቁመው ያን ብቻ አይደለም መጀመሪያ ሲገቡ የዚህ አመት ተፈታኞች ሲገቡም የካቲት ላይ ነው የገቡት። ከየካቲት ጀምሮ የአመቱን ትምህርት ባጭር ወራት ተምረው በሚቀጥለው አመት 2012 ላይ ኮሮና እንደሚታወቀው ሀገር አቀፍ ነው። በዛም ትምህርት መቆራረጦች አሉ። ከዛም ባሻገር በጦርነቱም ብዙ ትምህርት መቆራረጦች አሉ። ይሄን ሁሉ ችለው ነው ለዚህ ውጤት የበቁትና ውጤቱም በዚህ ፈተና ውስጥ ነው በመምጣቱ ኮርተናል።
ከፍተኛ ውጤት አስመዝጋቢው ሚካኤል በበኩሉ በቤተሰቡ በጓደኞቹና በሚዲያው የተሰጠው ትኩረት ከዚህ በኋላ ሌላ ደራ እንደሚጠ ብቀኝ አስገንዝቦኛል ብለዋል።
አሁን ስሰራም የነበረው የትምህርት ቤት አደራ ነበረብህ። ማትሪክስ ለምሳሌ ስትፈተን የቤተሰብ አደራ ይኖርብሃልና አልቲሜትሊ ደግሞ ለራስህ ብለህ ነው የምትሰራው። አሁን ላይ ግን ያው ግልጽ ሲሆንም ምን ሲሆንም እንደዚህ ስትታወቅም ግድ ሀገር መጥቀም እንዳለብህ ይገባሃል ማለት። ድጋፍ በተሰጠ ቁጥር ያንን እንዴት አድርጌ ነው መልሼ መስጠት የምችለው የሚለውን ስለሆነ የምታስበው።
በተለይ በፊዚክስ የትምህርት ዘርፍ ተሰማርቶ አገርና ሕዝብን ማገልገል ይፈልጋል ወጣቱ። ግን ደግሞ ትምህርቱ በመጀመሪያ ዲግሪ ደረጃ አገር ውስጥ እንደማይሰጥ የጠቆመው ሚካኤል የውጭ ትምህርት እድል ቢያገኝ ፍላጎቱ መሆኑን ጠቅሷል።
እኔ ያው ፊዚክስ ዘርፍ ላይ ብንቀሳቀስ ደስ ይለኛል። ታበጅ ጀመረኝ ፋሽን ነበር የፍላጎት ነበረኝ። እኔ የምፈልገው ፊልድ የሪሰርች ፊልድ ነው። ሰለስቲያል ቦዲዎች ለፕላኔት ሞስትሊ እንትን ነው የሪሰርች ፊልድ ነው እና አግሪካልቸር ላይ ለምሳሌ ትንበያ መስጠት ይችላል ልክ ለሜትሮሎጂዎች ማለት ነው። እና ሞስትሊ እንደዛ አግሪካልቸር ጋር የተያዘ ነገር ነው።
ሚኪያስና ዳሪ ትምህርት ቤቱ እንደ ግለሰብም እንደ ተቋምም ስኬታማ ቢሆኑም በአገር አቀፍ ደረጃ የተመዘገበው ውጤት ግን አሳሳቢ መሆኑን የሚናገሩት በርካቶች ናቸው። የሚኪያስ አባትም ይሄን ነበር ያሉት።
በተለይ አሁን ጥያቄ ሊሆን የሚገባን አሁን የትምህርት የመጣው ውጤት በጣም አስደንጋጭ ነው። 3.3 አካባቢ የሆነ ውጤት ያለፉት ማለት ነው። እኛ አሁን እንደሚዲያ እናንተ መስራት ያለባችሁ እኛም እንደመምህር መስራት ያለብን ሀገሪቱ ህዝብ መስራት ያለበት ምን ላይ ነው? እነዚህ 3% ያለፈና የወደቁት ላይ ለምንም ሆነ ነው? እግዚአብሔር በጣም ደስ የሚል ነው። አሁን ልጅን ስጠይቀው የሥራዬን አገኘሁ ነው ያለኝ። እንዴት ስለው ቢያንስ ብዙ ተማሪ ይዙ የመውጣት አለ አሁን ጎበዞችን ተከትለው የሚወጡ ኩረጃ እንደ ባህል ሆኖ የመጣበት ነው። በዚህ ኩረጃ የተማመነ ተማሪ ነበረ። ኩረጃው በአጋጣሚ የፈተና አሰጣጡ አስቀርቶታል ሙሉ በሙሉ። እንደውም አሳስ ያርኩ ነበር አንዳንድ ጥያቄዎችን እየጠየቅኩ ይሰ ልጆቻችን ነው ቢወድቁም እንኳን አሰራው ይቀጥል የሚል ነው። የኔ ልጅ ያለፈ ብዬ አይደለም ነገ ተጠያቂ ነኝ፣ እንደ መምህር ተጠያቂ ነኝ፣ እንደ ወላጅም ተጠያቂ ነኝ።
ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
በመከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰው የጋቢና ቪኦኤ መሰናዶን ነው። ታቸር ዝናቡ የካንሰር መድኃኒቶች ተመራማሪ ስትሆን በቅርቡም በቤልጅየም መንግስት የጥናት መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህፃናት የደም ካንሰር ላይ በማድረግ መድኃኒት የተላመዱ የካንሰር አይነቶችን ታጠናለች። ታቸር አባቷን በካንሰር ምክንያት ማጣቷ ምርምሯን ወደ ካንሰር እንድታዞር እንዳደረጋትም ትናገራለች። ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው የህፃናት ካንሰር ህክምና በተመለከተ ከታቸር ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር።
እሺ፣ ታቸር ዝናቡ እባላለሁ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው።
ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆን ታቸር እንዴት ነው የመጣ?
ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር፣ እንደ ጠቅላይ ሚኒስትር ወይ እንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል የነበረና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጌ ጠራኝ ነበረ። ከሱ ጋር በተገናኘ ታቸር ተብያለሁ።
መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ እያሁን ስላለሽበት ምርምር ይዘት ንገሪኝ።
እሺ፣ አሁን እንዳልሽው አንቺ እኔ ማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው ማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸው የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው።
ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህጻናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህጻናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል?
አዎ፣ አንቺ እንዳልሽው በጣም ብዙ በሚዲያ ላይ የምንሰማው ስለ አዋቂዎች ካንሰር ነው። ግን የህጻናት ካንሰር በህጻናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህጻናቶችን የሚያጠቃ ነው። ከእድሜያቸው እስከ 1 አመት ድረስ ያሉ ህጻናትን የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህጻናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህጻናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መንጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህጻናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም።
በአሁን ሰዓት ያለው የህጻናት ካንሰር ከመድኃኒትም ጋር ሊሆን ይችላል፣ ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል?
እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካ ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሶቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በእነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ።
በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታይዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል።
የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ። እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ
ምዝገባ ማለት ነው የህሙማን ምዝገባ።
ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድም መግቢያ ላይ እንዳወራሁት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ።
ለህፃናት በተለየ ሁኔታ መደረግ አለባቸው መታቸው እንክብካቤዎች ምንድናቸው? በተለይ ካንሰር ላለባቸው ህፃናት
በጣም ብዙ እንክብካቤዎች ያስፈልጋሉ። ቀደም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የሚሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ።
የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መድረግ አለባቸው የምትያቸው ነገሮች ምንድን ናቸው?
በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት። ባይኔ ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት።
ደግሞ ወደ ቴክኖሎጂ ዘገባ ነው። ብዙ ጊዜ በረጅም ጉዞዎች ላይ እንዲሁም ደግሞ ብቻችንን በምንጓዝበትና በቤት ውስጥ በምንሆንበት ጊዜ በዙሪያችን ሰዎችን ላለመረበሽ የጆሮ ኢርፎኖችን ወይም ደግሞ ማዳመጫዎችን እንጠቀማለን። ለመሆኑ ይሄ የቴክኖሎጂ ውጤት ምን አይነት ጉዳት አለው በሚለው ዙሪያ የተሰናዳውን ዘገባ ቀጥዬ አቀርብላችኋለሁ።
ቃም ይሁን የሬዲዮ መሰናዶ አለም ደግሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ድንቃኝ ነው።
የጆሮ ማዳመጫዎቹን ለአንድና ለሁለት ሰዓታት ተጠቀማቸዋል። ከዛ የበለጠ ግን አልተጠቀምም።
ዛሬ የተጠቀምኩት በህዝብ ባስ ላይ የተጓዝኩ ያለሁና ከዚያ ደግሞ ማታም ወደ ቤት ስመለሳለሁ ነው። ለግማሽ ሰዓት ቢሆን ነው።
በቀን ምናልባት 4 ሰዓት ያህል ተጠቅመው ይችላል።
ዶክተር አርኪሜደስ ባምቦ ያንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲላሉ።
ከሰባ ዴሲቤል በላይ በሆነ የድምጽ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምጽ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ያጋጥም ይችላል።
ዶክተር አርኪሜደስ ጨምረው ያብራራሉ።
አይሶሽ
አንዳንድ ጊዜ ሰዎች በጫጫታ መሃከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምጹን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ህዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው።
ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም።
ሲታን ኦዛ ፎር ኤግዛምፕል ኤሽ አውሪኩላር ኢንተርካኑላር
እዚህ ጋር እንደምናያቸው በጆሮ ታምቡር መሃከል ድምጽ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምጽ እርግብግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ።
የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ ማከለኛ አለም ተመጣጣኝ የሆነ የድምጽ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ በክረዋል።
የካቢና ቪኦኤ የእሁድ ምሽት የካቲት 5 2015 ዓ.ም ምሽት መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ አላ ከበደ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛው የቴሌቪዥን መሰናዷችን እንጠብቃችኋለን። አሃዱ ሬዲዮና ቴሌቪዥን ላይ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል እንዲሁም ደግሞ በኢትዮ ሳት ሳተላይትና በቪያፓሪክ የፌስቡክ ገጽ ላይና ድረገጽ ላይ ተከታተሉን ዘንድ እንጋብዛለን። የዛሬውን እዚህ ላይ ፈጸምን። ጤና ይስጥልኝ።